ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን ሁለተኛው ክፍል የአንድ ሰዓት ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። የሀበሻ ጀብዱ በሚል ርዕስ በአዶልፍ ፓርለሳክ ተደርሶ በተጫነ ጆብሬ መኮንን የተተረጎመውን ታሪካዊ መጽሐፍ ትረካ ክፍል 10 አሰምተን የተቀላላ ፕሮግራማችን ፍጻሜ ይሆናል።
በተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ በኢትዮጵያ ውስጥ የሚገኙ 9.2 ሚሊዮን ህፃናትንና ቤተሰቦቻቸውን ለመርዳት 110 ሚሊዮን ዶላር እርዳታ የጠየቀ መሆኑ ታውቋል። ድርጅቱ ጥር 22 ቀን ባወጣው መግለጫ በዓለም በጦርነት በረሃብ በበሽታና በሌሎች ሁኔታዎች ምክንያት ችግር ለደረሰባቸው ህፃናት በዚህ ዓመት 3.3 ቢሊዮን ዶላር እርዳታ ለመሰብሰብ ያቀደ መሆኑን ገልጾ ከዚህ ውስጥ 110 ሚሊዮን ዶላር በችግር ለሚሰቃዩ ለኢትዮጵያ ህፃናት መርጃ እንደሚውል ገልጿል። ለኢትዮጵያ ከታቀደው እርዳታ ውስጥ 17.3 ሚሊዮን ለስደተኞች እርዳታ የሚውል ሲሆን ቀሪው የምግብና ንጹህ ውሃ የመጠጥ እጥረት ላጋጠማቸው በበሽታ ለሚሰቃዩና የጤንነታቸው ይዞታ ላልተስተካከለ ህፃናት መርጃ እንደሚውልም ተጠቁሟል። ባለፉት 6 ወራት 14000 የሚሆኑ የአዲስ አበባ ነጋዴዎች የንግድ ፈቃዳቸውን የመለሱ መሆናቸውን የዜና ምንጮች ገለጹ። ነጋዴዎቹ የንግድ ፈቃድ ለመመለስ ያስገደዳቸው ምክንያቶች የተለያዩ ቢሆንም ዋናው የገበያ መጥፋትና የንግዱ እንቅስቃሴን መክሰር መሆኑን ተጠቅሷል። በመርካቶ አካባቢ የተመለሱት የንግድ ፈቃዶች አንዳንዶቹ የንግድ ተቋማቸው ለልማት መስፋፋት በሚል በመፍረሱ ምክንያትና በክራይ መናር የተነሳ ቢሆንም ብዙዎቹ የንግዱን እንቅስቃሴ መቀነስና ነጋዴዎች እዳቸውን ለመክፈል አለመቻላቸውን እንደ ምክንያት ይገልጻሉ። በአሁኑ ወቅት በአዲስ አበባ 267,424 የንግድ ፈቃድ ያላቸው ነጋዴዎች ሲኖሩ ከነዚህ ውስጥ 56,145 የሚሆኑት ፈቃዳቸውን ያላደሱ መሆኑም ተገልጿል። በቅርቡ ስብሰባውን ያጠናቀቀው የአፍሪካ ህብረት የህብረቱ አባል አገሮች ከዓለም አቀፉ ፍርድ ቤት እንዲወጡ የሚደግፍ መሆኑን ገለጸ። ናይጄሪያና ሴኔጋል ሐሳቡን በጽኑ በመቃወማቸው ምክንያት ከፍላጎት ውጪ ውሳኔው እያንዳንዱ ድርጅቱ እንዲወጣ የሚያስገድደው መሆኑ ተገልጿል። ከአፍሪካ አገሮች መካከል ደቡብ አፍሪካና ብሩንዲ ለመውጣት የወሰኑ መሆናቸው ሲታወቅ፣ ሌሎችም በማቅማማት ላይ እንዳሉ ይነገራል። ከውሳኔው ውስጥ የተወሰነው ክፍል የዓለም አቀፉ ፍርድ ቤት መሻሻል አለበት የሚል ሲሆን ይህንኑ ጉዳይ የአፍሪካ ህብረት ከተባበሩት መንግስታት ድርጅት የጸጥታው ምክር ቤት ጋር እንዲወያይ ያሳስባል። የዓለም አቀፉ ፍርድ ቤት የአፍሪካ ሀገሮችን ብቻ እየመረጠ ይወነጅላል ለሚለው ክስ ፍርድ ቤቱ በተደጋጋሚ ማስተባበያ መስጠቱም ይታወቃል። በአሁኑ ወቅት የሶማሊያ ጠቅላይ ሚኒስትር የሆኑትና ለውድድር የቀረቡት ኦማር አብዱራሺድ ሸርማርኬ የአካባቢ አገሮች በሶማሊያ ውስጥ ጉዳይ ጣልቃ እየገቡ ነው ብለው ከሰዋል። ሚስተር ሸርማርኬ መቋዲሾ ላይ ለጋዜጠኞች በሰጡት መግለጫ የሶማሌ ዜጎች ራሳቸውን እድል በራሳቸው እንዲወስኑ እድል ሊሰጣቸው ይገባል ብለዋል። የሶማሊያ ጸጥታን ለማረጋገጥ የሌሎች አገሮች አስተዋጽኦ የሚመሰገን ቢሆንም እነዚህ አገሮች በሶማሊያ የውስጥ ጉዳይ ጣልቃ መግባት የለባቸውም ብለዋል። በሶማሊያ ውስጥ ጣልቃ ገብቷል የተባለው ሀገር ማን መሆኑን ለዜና ምንጮች ለመናገር ባይደፍሩም የወያኔ አገዛዝ በርካታ ኃይሎች በማሰማራቱና በግልጽ ሌላኛውን ተወዳዳሪ ፕሬዝዳንት ሐሰን ሼክ መሐመድን እንደሚደግፍ በማሳወቁ የወያኔ መሆኑ አጠራጣሪ አይደለም በማለት ታዛቢዎች ይናገራሉ። በወያኔ ቁጥጥር ስር ያለው የሆነው ቲንክ ታንክ ፕሬዝዳንት ሼክ መሐመድ እንዲመረጡ የሚደግፍ ሐሳብ መሰንዘሩ ይታወሳል። ዛሬ ያለን ዜና በዚሁ ተጠናቀቀ።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የሀበሻ ጀብዱ በአዶልፍ ፓርለሳክ ተጽፎ በተጫነ ጆብሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት
ክፍል 10 ምዕራፍ 20 የጣሊያኖች ብቀላ። የጣሊያንና የኢትዮጵያ ጦርነት። ጦርነት በኢትዮጵያ። የዓለም ጋዜጦች ለአንባቢዎቻቸው የሚያጎርሱት በመጀመሪያው ገጾቻቸው ላይ በትልቁ የሚጽፏቸው የዕለት ተዕለት ርዕሰ ዜናዎች ነበሩ። ግን በእውነት ይሄ ጦርነት ነበር? በፍጹም ይህንን ጦርነት ነው ብሎ ማመን አይቻልም። ሙሶሎኒ የጦርነት ትዕዛዝ ሳያውጅ የነጻን አገር ድንበር ጥሶ በማን አለብኝነት በአውሮፕላን ቦምብ ህዝብን የሚጨርስ ወታደር ጦርነት ላይ ነኝ ሊል አይችልም። እንዲህ አይነት ወታደሮች ቅጥር ነፍሰ ገዳዮች እንጂ ወታደሮች ሊባሉ አይገባቸውም። ጀግናው የኢትዮጵያ ልጅ ቤት ባፈራው መሳሪያ ጋሻና ጦሩን ታጥቆ ጎራዴውን መዞ የቦምብ ናዳ እየወረደበት የአገሩን ድንበር ለማስከበርና ውዷን ነጻነቱን ላለማጣት የዕለት ተግባሩን ለሽማግሌዎችና ለሴቶች ትቶ ተራራ ወጥቶ ገደል ወርዶ በብዙ ሸንተረሮች አልፎ ብዙ ወንዞችን ተሻግሮ ይኸው እዚህ ደርሷል። ህዳር 29 ቀን 1928 ዓመተ ምህረት ከረፋዱ ጀምሮ እስከ ማምሻው ድረስ ከሩቅ በየተወሰኑ ደቂቃዎች ያለማቋረጥ ፍንዳታዎች ይሰማሉ። አሁን ኢትዮጵያውያን የጣሊያን የሞት ቆርቆሮዎች የሚጥሉትን ቦምቦች ፍንዳታ ስለተላመዱት እንዲህ ከሩቁ የምንሰማውን ፍንዳታ ከቁም ነገር የሚቆጥር ሰው አልነበረም። ገና ትናንት ነበር ራስ ካሳ ስለ ሁኔታው አስተማማኝ መረጃ የደረሳቸው። የጣሊያን መድፈኛ ጦር ከጦርነት ስልት አንጻር ምንም አይነት ጥቅም የሌላትን ከጊቫ ወንዝ አጠገብ ያለችውን የደብሪን ከተማ ይደበድባል። ከ150 በላይ የመድፍ ጥይት ያረፈባት ደብሪ ዱቄት ከመሆኗም በላይ ከከተማዋ በጊዜ መውጣት ያልቻሉ አዛውንት ሴቶችና ሕፃናትም መቀበሪያ ቦታ ሆነች። ጣሊያኖች ይህንን ፍጹም ግፍ የተሞላበት አረመኔያዊ ድርጊት እንዲፈጽሙ ምን እንዳስገደዳቸው ማንም ሰው አያውቅም። ምናልባት የፋሽስቱ ጦር አለቃ ይህን ሲያዝ ምን እንደሚሰራ ራሱም አያውቅ ይሆናል። በሁለተኛው ቀን አንድ ቀጠን ያለ ወጣት የትግራይ ልጅ 30 ከሚሆኑ ተከታዮቹ ጋር ወደ ጦር ሰፈራችን መጣ። የዚህ ወጣት ጎበዝ ተከታዮች አንድ አሮጌና አንድ የዘመኑን መሳሪያ ከመታጠቃቸውም በላይ በርከት ያሉ መትረየሶችም ይዘው በ80 አህዮች የተለያዩ መሳሪያዎችና የጦር ቁሳቁሶች ጭነው ነበር። ይህንኑ ወጣት ሹም ወደ ድንኳኔ ጋብዤው ጠጅ ቀድቼለት ታሪኩን አጫወተኝ። ይሄ ወጣት ሹም ከተከታዮቹ ጋር ከወር በፊት የጣሊያንን ጦር ሲከታተሉ አልፎ አልፎም ኤርትራ ግዛት ውስጥ እየገቡ በጠራት ላይ ጉዳት ለማድረስ ሲሞክሩም ሳይሆንላቸው እየቀረ እንዲሁ ተራራውን ተገን እያደረጉ አመቺ ሁኔታዎችን ሲጠባበቁ 10 ቀን በፊት ወደ ኤርትራ ድንበር አካባቢ ከዋናው የጣሊያን ጦር 150 ኪሎ ሜትር ርቆ ወደ እንጥቾ በሚወስደው መንገድ አፋፍ ላይ መሽጎ ሳለ በታች ቆላው ውስጥ በጠባባ ሸለቆ የጣሊያን ጦር ሲርመሰመስ ያስተውልና ጣሊያኖቹ ተጠቃለው ወደ ሸለቆው መንገድ መግባታቸውን ካረጋገጠ በኋላ ለውጊያ ተከታዮቹን ያዛል። ምንም እንኳን ጦራቸው ጥቃት ከመሰነዝርባቸው የኢትዮጵያ ጦር በመቶ ጥፍ ቢበልጥምና ዘመናዊ መሳሪያ የታጠቀ ቢሆንም እንዲህ በድንገት ሳያስቡት ለዚያውም ከጦር ግንባር እንዲህ ብዙ ርቀው መጠቃታቸው አስፈርግጓቸው ነፍሴ ላውጪኝ የታጠቁትን ጥለው ይሸሻሉ። እናም እነሆ ይሄ ብልህ ወጣት የጣሊያን ወታደሮች በዚህ ሸለቆ ጥለዋት የሸሹትን መሳሪያዎች በ80 አህያ ጭኖ መጥቶ በጀግና ወግ በራስ ካሳ ፊት ቀርቦ ተሹሟል። እንዲሁም ታህሳስ 3 ቀን ከወደ መቀሌ አካባቢ ቀኑን ሙሉ የመድፍ ተኩሶች እንሰማለን። ማምሻው ላይ የኛ ወታደሮች በርከት ያሉ ኤርትራውያን የጣሊያን ወታደሮች የጣሊያኖችን ወታደራዊ ልብስ እንደለበሱ ይዘው ቀረቡ። ከነዚህ የኤርትራ ልጆች አፍ እንደሰማሁት አንድ ኤርትራውያን የበዙበት ክፍለ ጦር ያመጸና አለቆቹን ገሎ ከነሙሉ ትጥቁ ወደ ኢትዮጵያ ጦር ሊገባ ሲዘጋጅ በመሃላቸው ከጂኖሮ ነገሩን መቀሌ ላሉ የጣሊያን ከፍተኛ ሹማምንት ያደርሳል። ጣሊያኖች ጥቁር ሸሚዝ ለባሽ መድፈኛ ጦራቸውን ልከው አመጸኛውን ጦር በአስተማማኝ ርቀት ደበደቡት። ያመጸው የኤርትራ ተወላጆች ጦር ቀኑን ሙሉ በመከላከል ሲታኮስ ውሎ ማምሻው ላይ ተረታ። እጅ የሰጡትን የኤርትራ ልጆች ያለምንም ወታደራዊ ፍርድ ረሸኗቸው። እነዚህም ራስ ካሳ ፊት የቀረቡት ኤርትራውያን ነፍሳቸውን ያተረፉት ያመጸው ጦር አባል ሲሆኑ እነሆ ራስ ካሳ ፊት ቀርበው ከኢትዮጵያውያን ወንድሞቻቸው ጎን ሆነው የጠላትን ጦር ገጥመው በግፍ የተረሸኑትን ወንድሞቻቸውን ደም ይከፍሉ ዘንድ በምኒልክ ስም የሚለምኑ ናቸው። እንዲህ አይነት ዜናዎችን ግን ጣሊያኖች በሚለፍፉት የጦርነት ፕሮፓጋንዳዎች ውስጥ አያስገቧቸውም ነበር። ምዕራፍ 21 በነጋሪት ድምጽ። ጣሊያኖች መቀሌን በያዙ ሰሞን ጥቂት ጦራቸውን ወደ ተንቤን ልከው ያለምንም ውጊያ ተንቤንን ሲይዙ ለዓለም ሕዝብ የኢትዮጵያ ሕዝብ ሰራዊታችንን በደስታና በእልልታ ተቀብሎታል ብለው ለፍፈዋል። ጣሊያኖች በተንቤን ላሉ ሹሞች ሙሉ ስልጣናቸውን ትተው ዶትሮ እንደ ሰላሙ ጊዜ አገር እንዲያስተዳድሩ ስለተዋቸው በተንቤን ምንም እንዳልተፈጠረ ህይወት ቀጥሎ ነበር። ማርሻል ባዶሊዮ ማለትም ደካማውን ማርሻል ደቦኖን የተካው የፋሽስቱ ጦር ጠቅላይ አዛዥ ተንቤን በጣሊያን እጅ እንደወደቀች ፍጹም እርግጠኛ ነበር። ለዚያም ነበር በተንቤን የነበረውን ጠንካራውን ጦሩን አንስቶ የመቀሌን ዙሪያ አጠናክሮ በጀነራል ጃቪያኖ የሚመራውን ጦር ከእንዳ ሚካኤል አስነስቶ ወደ ተንቤን የላከው። ይህ በእንዲህ እንዳለ ሶስተኛው የኢትዮጵያ ሰራዊት ሰሜኑ ጦር ግንባር ደረሰ። የራስ ምሩ ጦር ተከዜን ተሻግሮ ከደጃዝማች አያሌው ብሩ ጦር ጋር ተቀላቅሎ ከአክሱም እስከ አድዋ ባለው ግዛት ውስጥ ያለውን የጣሊያን ጦር አስጨንቀው ያርበደብዱት ጀመር። በዚህ የተነሳ ባዶሊዮ የጀነራል ጃቪያኖን ጦር ከተንቤን አንስቶ ለሁለተኛው የጣሊያን ክፍለ ጦር ደጀን እንዲሆንለት አስቦ ወደ እንዳ ሚካኤል መለሰው። በዚህ መልኩ ማርሻል ባዶሊዮ በተንቤን 4 ሻለቃ ጦር ከጥቂት ታንኮች ጋር ብቻ ነበር የተዋው። ማርሻል ባዶሊዮ የተንቤኑን ትክክለኛና እውነተኛ ሁኔታ የተገነዘበው አይመስልም። የተንቤን ሹሞች ያለምንም ውጊያ ሰራዊቱን የተቀበሉት አቅማቸውን ገምተው የኢትዮጵያ ሰራዊት ተንቤን እስኪደርስ ድረስ ብቻ ነበር። ከዳር 30 ቀን ራስካሳ ከራስጅም ጋር ተማክረው ደጃዝማች ኃይሉ ከበደን ወደ ተንቤን በመላክ ከተንቤኑ ገሽ ከደጃዝማች አማረ ጋር ካቢ አዲ በስተጀርባ ያለውን አለታማ ተራራ እንዲይዝ አዘዙት። በዚህ መሃል ታህሳስ 5 ቀን ደጃዝማች ወንደሰን ካቢ አቶ ተነስቶ ወደ አምባራዶም ጨለማን ተገና አድርጎ በመጓዝ ከደጃዝማች ጨቡዴ የጭልቃው ገሽግና ከደጃዝማች አድማሱ ጦር ጋር ሊነጋጋ ሲል ተቀላቅሎ ገና በወጉ እንኳን ሳይመሽግ የጣሊያን አውሮፕላኖች መጥተው በቦምብ ደበደቡት። የጣሊያን ጦር ወረድ ብሎ ካቢ አዲ ከተማ አጠገብ ሰፍሮ ነበር። እኛም ጦር በየጊዜው በአምባራዶም ጦሩን አጠናክሯል። እንዲሁ በየቀኑ ጨለማን ተገን እያደረገ ወደ ተንቤን የሚዘልቀውን የኢትዮጵያን ሰራዊት የጣሊያን ሰላይ አውሮፕላኖች አይተውት ኖሮ ለአንድ ሰዓት ያህል 7 ባለ 3 ሞተር ትልልቅ አውሮፕላኖች በትላልቅ ቦምቦች ደበደቡት። በዚህ ምክንያት ማርሻል ባዶሪዮ ወደ አቢ አዲ 7 ሻለቃ ጦር ከብዙ ታንኮችና ብረት ደበስ ተሽከርካሪዎች ጋር ላከ። ባዶሪዮ የላከው 7 ሻለቃ ጦር አቢ አዲ ከመድረሱ በፊት ታህሳስ 8 ቀን ከ10 ሰዓት በላይ በፈጀው ውጊያ ጣሊያኖች መሸነፍ ብቻ ሳይሆን እስካሁን ይዘውት የነበረውን አምባጸደር ይለቀው ወደ አቢ አዲ መሸሽ ተገደዋል። ጣሊያን ጸገሪን ለማስመለስ ከፍተኛ ውጊያ ቢያደርግም እስካሁን በእጁ የነበረውን አቢ አዲን በሽንፈት ለቆ ወደ ወረዩ ማፈግፈግ ተገዷል። እዚያ የነበረው ሰራዊታችን ዋናው የራስ ካሳ ጦር እስከደረሰበት ቀን ድረስ አቢ አዲን በታላቅ ወኔ እየተዋጋ በደሙ በእጁ አቆይቶታል። በዚህ ጦርነት የተካፈለ አንድ ኢትዮጵያዊ ወታደር ኋላ ላይ እንዳጫወተኝ ጣሊያኖች አምባጸለሪን መልሶ ለመያዝ በከባድ መትረየሶች እየታገዙ ከሰማይ የአውሮፕላን ቦምቦች እንደ ናዚ ዝናብ ያወርዱባቸውም ኢትዮጵያውያን ወታደሮች አንዲትም ስንዝር ወደኋላ አላፈገፈጉም ነበር። ምንም እንኳ በርከት ያሉ ኮማንዶዎች ወደ ላይ መዝለቅ ቢችሉም በየቋጠኙ ስር የመሸገው የኢትዮጵያ ወታደር ፋታ አልሰጣቸውም ነበር። አንድ የኢትዮጵያ ወታደር የሚተኩሳት ጥይት የአንድ ጣሊያን ወታደር ሞት ማለት ነበረች። ኢትዮጵያውያን ፍጹም እርግጠኛ ሆነው ኢላማቸውን መምታት ካልቻሉ አይተኩሱም። ለምንስ ዝም ብለው ይተኩሱ? የሶስት ጥይት ዋጋ አንድ ማርትሬዛ ብር በገባበት አንድ ብር የአንድ ወታደር የወር ደሞዝ በሆነበት ሁኔታ ኢትዮጵያውያን ተኩስ አቆሙና ጦራቸውን እየወረወሩ በጋሻቸው እየመከቱ በጣሊያኖች መሃል በመግባት የጠላትን ጦር አንገት በጎራዳቸው ይቀሉት ጀመር። በእንዲህ አይነት የኢትዮጵያውያን የጀግንነት ውጊያ የተደናገጠው የጣሊያን ጦር በእጁ ያለውን ከባድ መሳሪያ ጥሎ ቢያንስ አንገቱን ለማዳን ይሸሽ ነበር። ኢትዮጵያውያን የሚሸሸውን የጣሊያን ጦር እያሳደዱ ካቢ አዲ ሲያበሩት 8 ሻለቃ ጦር ወደ ወረዩ በመሸሽ ህይወቱን አትርፏል። በታህሳስ ወር ሁለተኛ አጋማሽ ላይ ጣሊያኖች የራስ ካሳንና የራስ ሙልጌታን ጦር በአውሮፕላን መደብደባቸውን ቀጥለዋል። ኢትዮጵያም ወገን በአብዛኛው በዚያ ኋላ ቀር አውሮፕላን መቃወሚያ ሲንጣጡ ቢውሉም የጣሊያን አውሮፕላኖች እንደ ሁልጊዜ በአስተማማኝ ከፍታ ላይ ስለሚበሩ ምንም የሚፈጠር ነገር አልነበረም። ጦራችን እስካሁን አንድ እንኳን የጠላት አውሮፕላን የመጣል በለስ አልቀናውም። አልፎ አልፎ ወታደሮች መጠናቸው የተለያየ ከጣሊያን አውሮፕላኖች ላይ የወደቁ ቆርቆሮዎች ይዘው ይበጡ ነበር። ይሄ የሚያሳየው ጦራችን የሚተኩሳቸው የአውሮፕላን መቃወሚያ ጥይቶች ከፍተኛ ጉዳት ባያደርሱም ኢላማቸውን ይመቱ እንደነበር ነው። በተጨማሪ የፋሽስቱ ጦር ጠቅላይ መምሪያ አልፎ አልፎ በምንጠልፈው ሬዲዮ እንደምንሰማው አውሮፕላኖቻቸው ከፍተኛ ጉዳት ደርሶባቸው በመከራ ወደ ጦር ሰፈር ይመለሱ እንደነበር አምነው ይናገሩም ነበር። ታህሳስ 9 ቀን ምሽት በጦር ሰፈራችን የተለመደው የክተትና የተነስ ነጋሪቶች ይጎሰሙ ጀመር። በያባጫው ጥሩምባዎች ይነፋሉ ከበሮች ይደለቃሉ ይሄ ደግሞ ለሰራዊታችን ድንኳንህን ነቅለህ ተነስ ወደፊት መጓዛችን ነው ማለት ነው ወዴት ማንንም አያውቅም ማንንም ምንም አይጠይቅም ከስከሳ ነጋሪት ጎሰሚያቸውን አስጠርተው ነጋሪቶች እንዲጎሰሙ አዘዙ ቀጥለውም አንዱን ሽማቸውን ጠርተው ጦሩን ይዞ ቀድሞ እንደ ቀዳሚ ጦር እንዲሄድ አዘዙት በቃ ራስ ከዚህ በላይ ስለ ጦራቸው መጨነቅ የለባቸውም ይሄ በመቶ ሺዎች የሚቆጠረው ጦራቸው የሚንቀሳቀሰው በየግሉ ከራሱ ሹማምን መኳንንቶችና የጦር አበጋዞች ጋር ራሱን ችሎ ነው ያንዱ ደጃዝማች ጦር የሌላውን ደጃዝማች ጦር ተከትሎ ያንዱ ፊታውራሪ ጦር የሌላውን ፊታውራሪ ጦር ጭራ ይዞ እየተከተለ ሌላውን የፊታውራሪ ጦር በጀርባው ደርቦ እንዲህ እንዲህ እያለ ያንዱ ሹም ጦር የሌላውን ሹም ጦር እየተከተለ መጨረሻ በሌለው አኳኋን እንዳባይ ወንዝ እየተጠማዘዘ የሚጎርፈው ጦር ተያይዞ ያለምንም ቅንብርና ስነስርዓት ይነጉዳል ወታደሮቻችን ድንኳኖቻቸውን እየነቃቀሉ እቃዎቻቸውን ይቋጥራሉ እድለኞች ያላቸውን ቋጠሮ በከሱት አህዮቻቸው ላይ ይጭናሉ እድለቢሶች የጭነት ከብቶቻቸው ባለፉት ቀኖች በወረዱት የቦምብ ዝናብ የሞቱባቸው የቀረች ንብረታቸውን በጀርባቸው አዝለው በጭንቅላታቸው ተሸክመው ጦራቸውን ተከትለው ይጓዛሉ ትናንት ማታ ከአዲሱ የጦር ሰፈራችን ብንደርስም ጦራችን ማለቂያ በሌለው የጉዞ ሰንሰለት ተያይዞ ቢንቀሳቀስም ከሁለት ቀን በኋላም አሁንም አይቦታ ጦር ሰፈር ገና ድንኳኖቻቸውን ያልነቀሉ ወታደሮቻችን ከትግራይ ሽፍቶች ጋር የሞት ሽረት ትግል ያካሂዱ ነበር ራስ ካሳ ከራስ ስዩም ጋር በጋራ አንድ ድንኳን ሙዲሽ ከተባለች ቦታ ላይ አስተክለው አረፉ ይቺ የተራራ ጫፍ ካምፓላጌ እስከ መቀሌ ከተማ ድረስ እይታ ነበራት ወታደሮቻችን የእኛንም ድንኳን ከራሶቹ አጠገብ አቆሟት እኛ ድንኳኖች ከቆሙበት ቦታ ስር የቡየ ወንዝ ተዘርግታ ትታያለች ከዚህ ወንዝ ባሻገር በጥሩ የጦር ሜዳ መነጽር በሺዎች የሚቆጠሩ የጠላት አመዳም ድንኳኖች ማየት ይቻል ነበር። ሁለቱ ኢትዮጵያውያን ቴሌግራፊስቶች ባላቀሯን አንቴና ከኛ ድንኳን አለፍ ብላ ካለች አንድ ጉብታ ላይ አቆሟል። በሁለተኛው ቀን ታህሳስ 10 ቀን ከሩቅ የሚነግድ አውሮፕላን ድምጽ መስማት ጀመር። ድምጹ እየቀረበ በመጣ ቁጥር ወደ ሰማይ ብናንጋጥጥም ምንም ማየት አልቻልንም ነበር ከጥቂት ደቂቃዎች በኋላ አንድ በግምት 14 አመት የሚሆነው ያባቱን ጠመንጃ ያሽ ህፃን ከፍ ብለው የሚበሩትን የጣላን አውሮፕላኖች አሳየኝ አዎ በጣም ከፍ ብለው በሰማይ ላይ የሚበሩት የጣላት አውሮፕላኖች እንደ ትንንሽ ነጠብጣቦች ሲያንጸባርቁ ቆይተው በግልጽ እይታ ውስጥ መግባት ጀመሩ ከመቀሌ ተነስተው ወደ ደቡብ የሚበሩት እነዚህ አውሮፕላኖች ያሰላለፍ አንድ አውሮፕላን ከፊት ሆኖ ከጀርባው እንደ ክንፍ በተዘረጋ መልኩ 12 ቀጥሎ 6 ቀጥሎ 3 በመጨረሻ 5 ሆነው ነው የሚበሩት ወዴት ነው የሚበሩት ወደ ደሴ ንጉሠ ነገሥቱ ከደሴ ድንኳናቸውን ነቅለው ወደ ኮረም ጉዞ መጀመራቸውን ሰምተናል ወደ አዲስ አበባ አዲስ አበባ ከሆነ አዲስ አበባ ለአውሮፕላን የቦምብ ድብደባ ፍጹም ዝግጁ አልነበረችም 27 የውጊያ አውሮፕላኖች ለግዳጅ ተሰማርተዋል ጣሊያኖች ለመጀመሪያ ጊዜ እንዲህ ባንድ ጊዜ ይህን ያህል የውጊያ አውሮፕላኖች ለአንድ ድርጊት ሲያሰልፉ መቼም ለከፍተኛ ድርጊት መሆን አለበት ብቻ ሁላችንንም የሆነ ነገር ወረረን በኔ ትዕዛዝ አንዱ ቴሌግራፊስት ቴሌግራፍ ከማስተላለፊያው መሳሪያ ጠጋ ቁጥጥ ብሎ የቴሌግራፉን ቁልፍ ተጫነው ወዲያው የኤሌክትሮማግኔቱ ሞገድ ባየር ላይ መንጎድ ጀመረ የውጊያ አውሮፕላኖችን ቀድሞ አዲስ አበባ መድረስ አለበት ቲቪ አዲስ አበባን መጥሪያ ምልክታችን ነበረች
ወዲያው ቴሌግራፊስቱ መልእክት መቀበያ ቦታ ላይ ተቀምጦ አዲስ አበባ ይመልስ እንደሆነ መጠባበቅ ጀመረ። የኛ መቀበያ ማዳመጫችን ደንቁሯል። የመቀበያው መሳሪያ ድንጋይ አልቋል ሞቷል። አዲስ አበባ ያለው ቴሌግራፊስት በቦታው ተቀምጦ እንደሚሰማን ተስፋ ከማድረግ በስተቀር ሌላ አማራጭ የለንም። መላክ እንችላለን። የመላክያው መሳሪያ ዲናሞ በቤንዚን የሚሰራ ሞተር አለው። ያለማቋረጥ እየተጋገም ተጠንቀቁ ተጠንቀቁ 27 አውሮፕላኖች ወደ አዲስ አበባ እየበረሩ ነው ብቻ ያለማቋረጥ ለግማሽ ሰዓት ያህል አስተላለፈ። እኛ ይህን ስናስተላልፍ የጠላት አውሮፕላኖች ኮረምን አልፈው ነበር። ብዙ ቆይቶ እንደሰማሁት አዲስ አበባዎች የእኛን ማስጠንቀቂያዎች በትክክል ሰምተው አውሮፕላኖችን ቢጠብቁም አውሮፕላኖቹ ድርሽ ሳይሉ ቀሩ። ከሁለት ሰዓት በኋላ አውሮፕላኖቹ እንዳስተላለፋቸው ወደ መቀሌ ተመለሱ። ሁለት አውሮፕላኖች ግን ይጎሉ ነበር። ተመተው ወድቀው ይሆን? ትላንት የጣሊያን ሬዲዮ ጣቢያ እንዳወራው በርካታ የጣሊያን ተዋጊ አውሮፕላኖች በአሸንጌ ሐይቅ አካባቢ በጉዞ ላይ የነበረውን የኢትዮጵያ ሰራዊት ክፉኛ እንደደበደቡት በጉራ አወራ። ማምሻው ላይ ከአዲሱ የደሴ ሬዲዮ ጣቢያ ጋር ግንኙነት አደረግን። ይቺ ሬዲዮ ጣቢያ የንጉሠ ነገሥቱ ሬዲዮ ጣቢያ መሆኗ ነው። የራዲዮ ጣቢያው ጦርነት ከተጀመረበት ቀን ጀምሮ ለመጀመሪያ ጊዜ የተቆለፈ መልእክት ለራስ ካሳ አስተላለፈች። በተቆለፈው መልእክቷም ንጉሠ ነገሥቱ በቅርቡ ወደ ሰሜኑ ጦር ግንባር ዘመናዊ መሳሪያ ከታጠቀው ጦራቸው ጋር በቤልጅየሞች የሰለጠነውን የክብር ዘባቸውን ይዘው እንደሚዘልቁ አሳወቁን። ቀጥለውም 1500 የሚሆኑ የጉራጌ ተወላጆች ከደሴ ጀምረው ወደ ኮረም ያም አልፎ ወደ አሸንጌ ሐይቅ የሚወስደው መንገድ ሌት ተቀን በመስራት ላይ መሆናቸውን ጨምረው አስረዱን። ሌሊቱን ሙሉ ጠንካራና ኃይለኛ መብራት ከታች ከጣሊያኖች የጦር ሰፈር በተወሰኑ ጊዜዎች ልዩነት ይበራብናል። ይኸው አይን የሚወጋ መብራት አልፎ አልፎ ወደ ድንኳኔም ዘልቆ ስለሚገባ መተኛት አልቻልኩም። በብዙ ትግልና ራስ ማባበል ሸለብ አደረገኝ። ወዲያው በህልሜ ወደ ትውልድ አገሬ ቼኮስሎቫኪያ የገባሁ ወይም እዚያ ያለው ይመስለኛል። በጣፋጩ ህልሜ ብዙ ሳልገፋበት አስደንጋጭ የነጋሪት ድምፅ ቀሰቀሰኝ። ቀስ በቀስ አካባቢን ስቃኝ ገና በመንጋት ላይ መሆኑን ተረዳሁ። የነጋሪቱም ድምፅ ተነሱ፣ ድንኳኖቻችሁን ንቀሉ ነበር። አዎ እንዲህ ሳይነጋ በፊት ተነስተን ድንኳኖቻችንን ነቅለን ወደ መሸሸጊያችን ዋሻ መግባት አለብን። አለበለዚያ ፀሐይን ተከትለው እንዳሞራ የሰማዩ ጌታ የሚሆኑት የጣሊያን አውሮፕላኖች ሲሳይ መሆናችን ነው። ይኸው ሰሞኑን መቀሌ ያሉት የጣሊያን ጀነራሎች የራስ መታት የሆነው በመቶ ሺህ የሚቆጠረው የራስ ካሳ ጦር የገባበት መጥፋት ጉዳይ ነው። ከድንኳኔ ስወጣ ድንኳኑ በራፍ ላይ ሁለት ድንቅ ነገሮች ገጠሙኝ። አንደኛው ከብዙ ቀናት በኋላ በትልቅ ገበቴ አንበሳ ውሃ ሞልቶ አቀረበልኝ። ሰውነቴን ውሃ ይነካው ነው። መቼም አንበሳው ከእኩለ ሌሊት በፊት መነሳት አለበት። በታች ወንዝ ወርዶ ይህን ውሃ እንድታጠብ ሊያመጣልኝ። አይ አንበሳው ነገር! ሁለተኛው ደግሞ ምንጊዜም ልረሳው የማልችለው የኢትዮጵያ ተራሮች እይታ ነበር። ተራሮች በነጭ ጉም ተሸፍነው ላይ ሰማዩ ጥርት ብሎ ላየሰው ያለሁበት ተራራ ጭድቅ ባለ ውቅያኖስ ውስጥ ያለ ትንሽ ደሴት ይመስል ነበር። ነጭ ጉም ሁሉንም ሸለቆዎች ስለሸፈናቸው የአምባራዶም የተራራ ጫፍ ከውቅያኖስ ውስጥ የበቀለ ትንሽ ቋጥኝ ወይም ትንሽ ድንጋያማ ደሴት ይመስል ነበር። ያለ ወትሮው ፍጹም ጸጥ ያለ ሰላም ሰፍኖ ነበር። ገና አሁን ነው ዛሬ ታህሳስ 14 ቀን መሆኑ የታወቀኝ። የፈረንጆች ገና ዋዜማ አዎ ዛሬ በመላው ዓለም ከዛሬ 2000 ዓመት በፊት የሰውን ልጅ ለማዳን የተወለደውን እግዚአብሔርን የፈጣሪ ልጅ ኢየሱስ ክርስቶስ የልደት በዓል ይከበራል ይታወሳል። አዎ ዛሬ ባለም ባሉ ቤተክርስቲያናት ሁሉ ሰላም ለሰው ልጆች ሁሉ እየተባለ ይጸለያል። ሰላም ለሰው ልጆች ሁሉ። ታዲያ በእነዚህ በመቶ ሺህ በሚቆጠሩ ባላገሮች መካከል እንደ ሰው ልጅ የሚቆጠር ጠፍቶ ነው ሰላም የተነሱት? ጥቂት ፋሽስቶች በሙሶሎኒ እየተመሩ ታሪክ ለመጻፍ ስለተመኙ ብቻ ይሄ ሁሉ ሰው ማለቅ አለበት? አዎ ሙሶሎኒና ተከታዮቹ ታሪክ ይጽፋሉ፣ ግን እንደሚመኙት ሳይሆን የሚጽፉት ታሪክ በደም የተጨማለቀ በብዙ ሺህ የሚቆጠሩ የራሳቸውን ሰው ጭምር ያስጨፈጨፈ መንግስቱን ቢሆን ማንም ይቅር የማይለውና ዓለም የማይረሳው ጥቁር ጠባሳ ታሪክ ነው። አሳፋሪ ታሪክ። ማታ በደጃዝማች አበራ ትንሽ ዋሻ ውስጥ እኔና ሁለቱን አውሮፓውያን ጓደኞችን አቶ ብራየርና ኮሎኔል ኮኖቫሎቭን ጨምሮ ተቀምጠናል። በዋሻው ውስጥ በአንድ ትንሽ ሳጥን ላይ ነጭ ፎጣ ተነጥፎበት አንድ ቀጠለ ሊንዳ ጭራሮ ላይ የተነደፈ ጥጥ በታስኖባት በመጠኑም ቢሆን የገናን ዛፍ የምታስታውስ ጭራሮ ተቀምጣለች። ወጥኛችን አቶ ብራየር በእውነት አስደንቆናል። ቀኑን ሙሉ ሲደክምባት ነው የዋለው። ሻማ በጦር ሰፈራችን ሲፈልጉሎ በመጨረሻ አንድ ቄስ ሁለት ጧፍ ስለለገሱት እነሱኑ አበራቸው። ደጃዝማች አበራ የራስ ካሳ ሁለተኛው ልጅ ለኛ የፈረንጆች ገና አንድ በግ ስላረደልን አሽከሮች አበሳትለው እስኪያመጡን ድረስ ጠጃችንን ይዘን እየተጫወትን ነው። ደጃዝማች አበራ ከዚህ ግብዣ በተጨማሪ በኮባ ቀጠል ጠቅሎ ስጦታዎች ሰጠን። በእውነቱ የአውሮፓውያንን ባህል አረሳም። እኔ ልክ እንደ ህፃን ልጅ እየቦረኩ ስጦታዬን በመጣደፍ ከፈትኳት። አንድ ፓኮ ሲጋራ ነበረች። ቢጦር ሜዳ አንድ ፓኮ ሲጋራ ከሚሊዮን ብር ይበልጣል። ካጨስኩ ሰነባብቼ ነበርና እየተጣደፍኩ የመጀመሪያዋን ሲጋራ ለኮስኩ። እዚህ ሁሉ ጊዜ በኋላ ነበር ሌሎች የደረሳቸውን ስጦታ ለመቃኘት ቀና ያልኩት። ሁላችንም ተመሳሳይ ስጦታ ነበር የደረሰን። ሁላችንም ከመጠን በላይ ተደስተን ነበር። ሁለቱን ፍሬ አከታትዬ ካጨስኩ በኋላ ነበር ለደጃዝማች አበራ ታላቁን ምስጋናዬን ያቀረብኩለት። እንዲህ በደጃዝማች አበራ ዋሻ ተቀምጠን ጠጃችንን እየጠጣን ሲጋራችንን እያጨስን ስንጫወት ሁላችንም በትዝታ በጣም ርቆ ወዳለው አገራችን ነጉደን ዘመዶቻችንን እያስታወስ በትዝታ ባህር ተዘፍቀን ነበር የፈረንጆች ገናን ያከበርነው። እኛ እንዲህ በትዝታ ርቀን ከጦር ሰፈራችን ራቅ ብሎ አልፎ አልፎ ዱ ዱ ዱ የሚሉ የተኩስ ድምጾች እንሰማለን። እዚህም የትግራይ ሽፍቶች ለዘረፋ ይመጣሉ። ምን ያርጉ? ጣሊያኖች በመሳሪያና በገንዘብ ይረዷቸዋል። ለዚህም መሰለኝ በደጃዝማች አበራ ዋሻ ደጃፍ ላይ ሁለት አነስ አነስ ያሉ መትረየሶች የተጠመዱት። የትግራይ ሽፍቶች ብዙ ጊዜ በድፍረት እስከ ጦር ሰፈራችን እምብርት ድረስ ዘልቀው ለመዝረፍ ሞክረዋል። ሽፍቶችን ከሌላው የባላገር ወታደር መለየት አስቸጋሪ ነው። ሽፍቶቹም ልክ እንደ ባላገሮቹ ወታደሮች ሁሉ የሚለብሱት ያደፈ ሸማ ነው እና በመጀመሪያ እይታ ማንም ሰው ሽፍቶች መሆናቸውን መገመትም መለየትም አይቻለውም። በገናለት እንኳ በሰሜኑ የጦር ግንባር ሰላም የለም። ወደ አበራ ዋሻ አንድ አሽከር እያለከለከ መጥቶ በነጠላው ጫፍ አፉን ሸፍኖ ለደጃዝማች አበራ በጆሮው የሆነ ነገር ሹክ አለው። አፍን በነጠላ በለበሰው ሻማ ጫፍ ሸፍኖ ማውራት የኢትዮጵያ ፕሮቶኮል ያስገድዳል። ምን ተፈጠረ ብዬ ጠየቅኩ። ደጃዝማች አበራ እንዳስረዳን የማለዳውን ጥቅጥቅ ያለ ጉም ተጠቅመው የጣሊያን ወታደሮች ወደ አፍጎላ መጠጋታቸውን፣ በአምባራዶም ተራራ ላይ ያለው የደጃዝማች ወንደሰን ጦር ድጋፍ እንደሚፈልግ፣ ቀጥሎም ሳቅ እንደማለት ብሎ ወንደሰን ምናልባት ጣሊያኖች ጥቃት ይሰነዝሩ ይሆናል ብሎ ስጋት ይዞታል አለን። ይሁን እንጂ በሚቀጥሉት ሁለት ቀናት ጣሊያኖች ጥቃት ሳይሰነዝሩ ቀሩ። ከዛ በኋላ ደጃዝማች ወንድወሰን አባቱን ጥየቃ ወደ ሰፈር መጣ። ይህን የሰማነው ራስ ካሳ የላኩት አሽከር ወደ ዋሻው ማለትም ከፍተኛ መኳንንት ወደሚሰበሰቡበት ዋሻ አስቸኳይ ደርሰን ከደጃዝማች ወንድወሰን ፊት እንድንቀርብ ትዕዛዝ ያደርሰን ነበር። ለምን እንደተፈለግን ለማወቅ እየጓጓን በችኮላ ወደ ዋሻው አመራን። ከራሶቹ ዋሻ እንደደረስ ወጣቱ ደጃዝማች በጉጉት ያለ ትዕግስት እንደሚጠብቀን ተነገረንና ደጃዝማች ወንድወሰን ወደ ተቀመጠበት ቦታ ከዋሻው በራ እልፍ ብሎ ዝቅ ወዳለው ቦታ ወረደ። ደጃዝማች ወንድወሰን እንደተቀመጠ በጉልበቶቹ መሃል መሬት ላይ የተደገፈ የሆነ ሞላላ ነገር ይዟል። የኔ ወታደሮች እቺን ነገር አንጥተው ሰጡኝ አለ። ኢትዮጵያውያንን ባህል ማለት ሁለት ሰዎች ሲገናኙ ረዘም ላለ ጊዜ የሚለዋወጡትን ሰላምታ በመጣስ በጉልበቶቹ መሃል ደግፎ የያዘውን ሞላላ ነገር አሳየን። ቦምብ ነው አለ ኮሎኔል ኮናቫሎቭ። ወዲያው ቦምቡን ባይኑ እየቃኘ በመቀጠል የታደረጋችሁት ጭንቅላቱ ላይ ያለውን ድቡልቡል ነገር ማፈንጃውን ሲል ጠየቀ። ጉማች ግንድ የምትመስለው ነገር ሙሉ በሙሉ በቦምብ መርዝ የተሞላች ነች። ይሁን እንጂ የብረት ልብሷ በፈነዳች ጊዜ ወፍራሙ ብረት ወደ ብዙ ቁርጥራጭ ብረትነት በመለወጥ ነው ያገኘውን ሁሉ የሚገነጣጥለው የሚሰነጣጥቀው። የቦምቡ ወፍራም የብረት ካፖርት ይቀራል። ወጣቱ ደጃዝማች በብልጠት ይስቃል። ደጃዝማች ወንድወሰን በጉልበቱ መሃል የያዘው ሞላላ ነገር ጣሊያኖች በአውሮፕላኖቻቸው የሚወረውሩት ቦምብ እንደሆነ አሳምሮ ያውቃል። ወዲያው ፊቱን ወደ አሽከሮቹ ሲያዞር ሁለቱ አሽከሮቹ የቦምቡን የብረት ልብስ አመጡለት። በሁለቱ አሽከሮች እየተረዳ ቦምቡን ወደ ልብሱ ሊከት ሞከረና የሆነ ነገር ትዝ ብሎት ወደ ኪሱ ገብቶ ቡጢ የሚያህለውን የቦምቡን ማፈንጃ ከኪሱ አወጣ። ወንድወሰን በቀጥታ ማፈንጃውን በቦምቡ አናት ላይ እየሸረበ ካስገባ በኋላ ቦምቡን እንደነበረ ለመመለስ ትግሉን ሲቀጥል ትንሹ ደጃዝማች አበራ እንደቆመ ወንድወሰን ሊፈነዳ ይችላል እኮ አለው። ትልቁ ደጃዝማች ታናሽ ወንድሙን በፌዝ መልክ እያየ ሳቃለና ሊፈነዳ ይችላል ያበራን ቃል ደገመና በመቀጠል ለምን አሁን ይፈነዳል? ሲወረውሩ ያልፈነዳ አለና መቅጠሙን ቀጠለ። ቀጥሎም እውነቱን ንገረኝ ካልከኝ ልንገርህና የኔ ሰዎች ያገኙት ከሳምንት በፊት ነበር። ካመጡት ቀን ጀምሮ ሁሌም ይዤው ነው የምዞረው። ደግሞ ሁለት ቀንና ሌሊት መከራዬን አይቼ ነው እንዲህ የፈታታሁት አለ በታላቅ ኩራት። ደጃዝማች አበራ ወደ ሰፈር ስንመለስ አንድ ምንጊዜም የማርሳውን የታላቅ ወንድሙን ግድየለሽነት አሳሰበኝ። ወንድወሰን የማይገነዘበው ነገር ቢኖር እዚህ ዋሻ ውስጥ ይህ ቦምብ ቢፈነዳ በሰሜኑ ጦር ግንባር አሉ የተባሉትን ራሶች፣ ደጃዝማቾች፣ ፊታውራሪዎች ያጠፋ መቻሉን ነው። ብቻ ምን አለፋ ሰራዊታችንን ያለ መሪ ሊያስቀረው እንደሚችል አይገነዘብም አለኝ። እውነቱን ነበር። ይህ ቦምብ በዚያ ዋሻ ቢፈነዳ ኖሮ ያንን ሁሉ የጦር አበጋዝ በአንድ ጉድጓድ ይቀብረው ነበር። ጦራችንም ያለ መሪ የውጊያ ብቃቱና ወኔው ይወድቅ እንደነበር ጥርጥር የለውም። በኋላ እንደሰማሁት በደቡቡ የጦር ግንባር አንድ አሜሪካዊ ዶክተር፣ የራስ ነሲቡ ጦር ዶክተር፣ እንዲህ ከአንድ ካልፈነዳ ቦምብ ጋር ሲጫወት ፈንድቶበት ሞቷል። ምዕራፍ 22 የአውሮፕላን ቀብር። በሙጂ ተራራ ላይ እስከመሸግነ ድረስ ጣሊያኖች ሰላም ይሰጡን ይመስላል። የጣላት ሰላይ አውሮፕላኖች በየቀኑ የተራራውን ጫፍ እየዞሩ የኢትዮጵያን ሰራዊት ቢፈልጉም የራስ ካሳን ጦር ያገኙት አልቻሉም። ይሁን እንጂ ደጃዝማች ወንዶሰንን እና የደጃዝማች ጨቡዴን ጦር በደቡብ ምስራቅ አምባራዶም የመሸገውን በየቀኑ ይደበድቡት ነበር። ጦርነቱ እንደተጀመረ ጣሊያን አብራሪዎች ይበሩ የነበሩት ከፍ ባለና አስተማማኝ በሆነ ርቀት ነበር። ቀስ እያሉ የኢትዮጵያን ሰራዊት የያዘው አሮጌና ፋላቀር አውሮፕላን መቃወሚያ ምንም ጉዳት እንደማያደርስባቸው ሲያዩ ዝቅ እያሉ መብረር ጀመሩ። መጨረሻዎቹ የታሳስ ወርቀኖች የጣሊያን አብራሪዎች ዝቅ ብለው በመብረር ትናንሽ ቦምቦች እየጣሉ በጫካ ውስጥ የሚሽለኮለከውን የገበሬ ሰራዊት አውሮፕላኑ ላይ በተጠመደ መትረየስ ይለቅሙት ጀመር። የጣሊያን አውሮፕላኖች 100 ሜትር በማይሞላ ከፍታ ላይ ዝቅ ብለው በሸለቆ ውስጥ ሳይቀር ይበሩ ነበር። ብዙ ጊዜ እንዲህ ዝቅ ብለው እየበረሩ ታች ቆላ ውስጥ ሲደበድቡ ይቆዩና ከፊታቸው ካለው ተራራ ጋር ከመጋጨታቸው በፊት አውሮፕላኑን ሽቅብ ያስነሱታል። አንድ ቀን ታዲያ ስድስት አውሮፕላኖች በዚሁ መልክ ዝቅ ብለው በመብረር ታች ቆላ ውስጥ ያለውን ሰራዊታችንን ሲደበድቡ ቆይተው አምስቱ የአውሮፕላኖቻቸው አፍንጫ ቀና አድርገው ሲበሩ ስድስተኛው አፍንጫውን አንስቶ ለመብረር ሲሞክር በቂቱ ዘጭ ብሎ ቀረ። ሁለተኛ ጊዜ ለመነሳት ሲሞክር የቀኝ ክንፉን ሰበረ። በዚህ ጊዜ የኛ ሰራዊት ጠመንጃውን እየተኮሰ ቆልቆል ሲንደረደር ምንጊዜም የማረሳውና እስክሞት ሊገባኝ የማይችል ነገር ተፈጠረ። አምስቱ አውሮፕላኖች ከመንገዳቸው ተመልሰው ወደቀውን ጓደኛቸውን ቆልቆል ሲያዩ ቆይተው አንደኛው በጣም ዝቅ ብሎ በመብረር በወደቀው አውሮፕላን ላይ ከ100 ኪሎ ግራም ቦምብ በላይ አለበት። ሌሎቹም አራቱ አውሮፕላኖችም ልክ እንደ ጓደኛቸው ዝቅ ብለው በየተራ በመብረር በዚህ በወደቀ ጓደኛቸው ላይ የቦምብ ሸክማቸውን አራገፉበት። ማምሻው ላይ የአውሮፕላን ወደ ወደቀበት ቦታ ወረድኩ። ከዚያ ባለ 3 ሞተር አውሮፕላን ላይ የቀረ ነገር ቢኖር ጥቂት ቁርጥራጭ ብረቶችና እንደ ጎርፍ የወረደ ደም ብቻ ነበር። በኋላ ብዙ ተመሳሳይ ታሪኮችን ሰምቻለሁ። ታህሳስ 16 ቀን የጦር ሜዳ ከበሮዎች ይጎሰሙ ጀመር። ወደፊት መጓዛችን ነው። የተወሰኑ ግዴለሾችና ደፋሮች ገና ማምሻው ላይ ጉዞ ጀምረዋል። በጉዟቸው ላይ ነጭ ሸማቸውን ለብሰው ሲርመሰመሱ የጣሊያን አውሮፕላኖች ስላዩቸው እነዚህ የተረገሙ ቆርቆሮዎች እየተመላለሱ የቦምቡን ዝናብ አወረዱባቸው። ከዚህ ቅጽበት ጀምሮ አውሮፕላኖቹ እየተመላለሱ በሙጃና በደብረ አይሊ መካከል ያለውን መሬት በተደጋጋሚ በትናንሽ ተስፈንጣሪ ቦምቦች ደበደቡት። ዋናው የራሶች ጦር ሁሌም ከመሸ በኋላ ነበር የሚጓዘው። ለጉዞ ይረዳው ዘንድ ከጠዋት ጀምረው ወታደሮች ብዙ ችቦችን፣ ክትክታዎችን እየቀጠቀጡ ያስሩ ነበር። ይህን ለረጅም ሰዓት የሚበራ ችቦ ለኩሶ ሌሊት የሚጓዘውን የኢትዮጵያን ሰራዊት ላየው እሱም የአይን ማራኪ ነበልባል የሚተፋ ዘንዶ ይመስል ነበር። እኛም የጦር ሰፈራችንን ለቀን የመጨረሻውን የራሶች ጦር ተከትለን መጓዝ ጀምረናል። ምንም እንኳ ጀንበር መጥለቅ ብትጀምርም ከኋላችን የቦምብ ፍንዳታዎች ድምፅ ሰማን። አምስት የጣሊያን አውሮፕላኖች ባናታችን ላይ በረው ሲያልፉ አብራሪዎቹ እንዴት እንዳላዩን ባላውቅም ለቀን የወጣነውን ሰፈር ነበር የሚደበድቡት። ሁለት ሰዓት ጉዞ በኋላም ጨረቃም ከተራራው ጀርባ ገብታ ስለተደበቀች በጨለማ መጓዝ ጀምረናል። ወይ ደግሞ የተከተልነውን የደጃዝማች አበራን ጦር ልንደርስበት አልቻልንም። እኛንም ያጀቡን ወታደሮች ችቦ አልነበራቸውም። አሁን ከተራራው ወርደን ወደ ሰፊው ሸለቆ እየገባን ነው። ከፊታችን በርከት ያሉ ወታደሮች ትንሽ አረፍ ብለውና በጉዞው ለመቀጠል ሰብሰብ ብለው እሳት እያነደዱ ተቀምጠዋል። ዋናው ጦር ከፊታቸው መጨረሻ እንደሌለው ዘንዶ እሳት እየተፋ ሲዘገዘግ ከሩቅ ይታያል። ከፊት ለፊታችን ፈረሰኛ ጦር እየሄደ ነው። ከፈረሰኞች መሃል የወጣቱን የደጃዝማች አበራን ድምፅ ለይቼ አወቅኩት። አዎ እሱ ነው። እኔም ሆኔን ከሩቅ ሲለይ አይ ፈረንጆች እያለ ፈረሱን አዙሮ መጥቶ ተቀበለንና ከፈረሰኛው ጦሩ ጋር ተቀላቅለን መጓዝ ጀመር። ከፈረሰኛው የደጃዝማች አበራ ጦር ጋር ለሁለት ሰዓት ከተጓዝን በኋላ በዛሬው የጦር ሰፈራችን ደረስ። ልክ እኛ በጦር ሰፈር ስንደርስ ወታደሮች ጉዟቸውን አቁመው መተኛት ጀምረዋል። በደረቅ መሬት ላይ ሜዳው መሃል ላይ የደጃዝማች አበራ ድንኳን ቆሟል። የእኛ ድንኳን ገና ባዳ ነው። ምንም አይደለም። ሁላችንም በፈረሶቻችን ላይ ሁለት ሁለት ብርድ ልብሶች ጭነናል እና ያም በደረቁ መሬት ላይ ተኛን። ገና ሸለብ እንዳደረገን እነዚያ መከረኛ ከበሮች ይቆሰሙ ጀመር። ቶሎ ተነስተን መጓዝ አለብን። አሁን መንገዱ እየጠበበና አስቸጋሪ እየሆነ መጥቷል። ሽቅብ ወጥቶ እንደገና ቁልቁል መውረድ። ሰሞኑን የምንሄድበት መሬት ተመሳሳይ ነው። ጃዝማች አበራ አሁን ፈረሱን በበቅሎ ለውጦ ጦሩን እየመራ ወደፊት ገሰገሰ። እንዲህ በፍጥነት የሚገሰግሰው የደጃዝማች አበራ ፈረሰኛ ጦር ብዙም ሳይቆይ ከእይታችን ተሰወረ። የደጃዝማች አበራን ጦር ፍጥነት መያዝ አቅቶን እንዲህ በብዙ ሺህ አህዮችና የጭነት ከብቶች፣ እግረኛ ወታደሮች፣ ፈረሰኞች ብቻ በሺዎች በሚቆጠሩ ተዋጊዎች መሃል ብቻችንን ቀረን። ሁሉም ይቸኩላል። በጊዜ ለመድረስና ጥሩ ምሽግ ለመያዝና ነክቶ እነዚያ የብረት አሞራዎች መጥተው ሳይደበድቡን ለመደበቅ። እንዲህ ስንጓዝ ገና ወደ ጦር ሜዳ ሰሞኑን ከደረሱ ወታደሮች መሃል ገባን። እንደገመትኩት አላወቁንም። አንዱ ወደ ኋላ ተመልሶ ልክ እንደሚሸጥ ከብት አገላብጦ ካየን በኋላ ወደ ሰራዊቱ ወደ ጓደኞቹ ተመለሰ። ሌላው ጠመንጃውን እያቀባበለ ባለንበት እንድንቆም አዘዘን። የታባቱ ደሞ ፈረንጅ ጣሊያን የታባቱ እያለ መቀበጣጠር ጀመረ። በዚህ መሃል አንድ ጥይት ተተኮሰ። ከወታደሮቹ አንዱ መሳሪያው ባልቆበት ይሁን አውቆ ተኩሶብን እንደሆነ አላውቅም፣ ብቻ ጥይቱ ማንኛችንንም ሳይመታ አልፎ ሄደ። አሁን ሁኔታዎች ለኛ አደገኛ እየሆኑ ነው። ልክ እንደገመትኩት እነዚህ አዲስ ወታደሮች ሶስት ፈረንጆች አብረዋቸው እንደሚጓዙ አያውቁም። እናም ጣሊያኖች መስለናቸዋል። የድል ነገር ሆኖ አንድ ጢማም ሽማግሌ ሹም በፈረስ ሆነው ደረሱልን። የካሳ ፈረንጆች ናቸው፣ ተው ተው፣ የካሳ ፈረንጆች ናቸው እያሉ ያንን አዲሱን ጦር አረጋግተው ነፍሳችንን አድነው እሳቸውን ተከትለን እንድንጓዝ አደረጉ። የደጃዝማች አበራን ጦር እስክንደርስበት ሽማግሌውን ሹም ተከትለን ተጓዝ እስከ ጠዋት። ጠዋት ደብረ አይላ በስተ ምዕራብ የአምባላጌ ወገብ ላይ ደረስ። ራስ ካሳ በስተሰሜን በኩል ያሉትን የተፈጥሮ ዋሻዎች ሁሉ ይዘው ሰፍረዋል። አሁን ባለንበት ቀበሌ ብዙ የተፈጥሮ ዋሻዎች ባለመኖራቸው የደጃዝማች አበራ ጦር ምንም ዋሻ በሌለው ጫካ ውስጥ ምንም ድንኳን ሳይጥሉ በጋርዮች ሥርዓተ ማኅበር ጊዜ እንደሚኖሩ ሰዎች ሁሉ ዝም ብለው ጫካ ውስጥ ገብተው ሰፍረዋል። የጣሊያን አውሮፕላኖች በተደጋጋሚ እየዞሩ የኢትዮጵያን ሰራዊት ቢፈልጉም የእኛን የጦር ሰፈር ማግኘት አቅቷቸው እንዲሁ ሲዞሩ ውለው ወደ መቀሌ ተመለሱ። ምሽት ላይ የጦር ሰፈራችን በሰዎች ግርግር ተበጠበጠ። ቢቸግረኝ ከተኛውበት ተነስቼ በሰፈር ያገኘኋቸውን አንድ ሽማግሌ ባላምባራስ ምን ተፈጠረ ስል ጠየኳቸው። ጣሊያኖች እንጣሎን ያዟት ይያሉ ጎራዲያቸውን ከወዲያ ወዲህ ያወናጭፋሉ። ተናደዋል፣ በጣም ተበሳጭተዋል። ወዲያው ባላምባራስ ወታደሮቻቸውን ሰብስበው በጨለማ ወደ ራስ ካሳ የጦር ሰፈር ገሰገሱ። ትንሿ የእንጣሎ ከተማ ካምባራዶን በደቡብ ምስራቅ በኩል የምትገኝ ስትሆን አሁን እኛ ከሰፈርንበት የጦር ሰፈር 5 ኪሎ ሜትር በማይሞላ ርቀት ላይ ነች። ጠዋት በማለዳ ወደ እንጣሎ ገስግሶ ሄዶ የነበረው ሰራዊት ወደ ጦር ሰፈር መመለስ ጀመረ። ማታ ጣሊያኖች እንጣሎን ያዟት የሚለው ወሬ ውሸት ሆኖ ተገኘ። ወይም ይሄን ወሬ ያመጣው ሰው ጣሊያኖች አፍጎላን ለመያዝ ሲገሰግሱ ያየ መሆን አለበት። ገና ከመንጋቱ በፊት ጣሊያን አብራሪዎች አይን እጅግ በሚደንቅ ሁኔታ ተሰወረ። 14 ቀን በፊት ራስ ካሳ እያንዳንዱ ወታደር ከመንጋቱ በፊት ድንኳኑን ነቅሎ ወደ ተሻውና ተራራው እንዲገባ ጥብቅ ትዕዛዝ ሰጥተው ስለነበር የራስ ወታደሮች ማለትም በድንኳን ውስጥ የሚተኙት መንጋቱ በፊት ድንኳኖቻቸውን ነቃቅለው ከደበቁ በኋላ ወደ ተገኘው ዋሻ ይገባሉ፣ አሊያም በየተሻው ውስጥ ተበታትነው በመደበቅ ቀኑን ያሳልፋሉ። ለዚህም ነበር የራስን ጦር የጣሊያን አፍራሪዎች ማግኘት ያልቻሉት። የጣሊያን ጠቅላይ ጦር አዛዥ ጦራችን እንዲህ በየቀኑ ወደ ሰሜን ተራሮች ወደ ተምቤን እየገሰገሰ መሆኑን ፈጽሞ አልገመተም። ከተምቤን ሆኖ መቀሌ ያለውን የጠላት ጦር ድባቅ ለመምታት መዘጋጀቱ ፈጽሞ አልመጣላቸውም፣ አልተገለጠላቸውም። አብዛኛው ተራው ወታደርና ብዙዎች ሹማምንት ሳይቀሩ ለምን ገና ከመንጋቱ በፊት ድንኳኖቻቸውን ነቅለው በዋሻዎችና በጫካዎች ውስጥ ገብተው መደበቅ እንዳለባቸው አልገባቸውም። አብዛኞቹ የመሰላቸው የጣሊያን አውሮፕላኖች በሚጥሉት ቦምብ ድንኳኖቻቸውን እንዳይቦጫጨቁባቸው ታስቦ የተሰጠ ትዕዛዝ አድርገው ነው የቆጠሩት። ለዚህም ማስረጃ የሚሆን አንድ አጋጣሚ ገጥሞኝ ነበር። ራስ ካሳ ልክ ሊነጋጋ ግድም ከድንኳን ወጥተው ከተወሰኑ ወታደሮቻቸው ጋር ወደ አንድ ዋሻ ይሄዳሉ። በጦር ሜዳ የቀሩ ወታደሮቻቸው የራስ ካሳን ድንኳኖች የግብሩን ድንኳን ሳይቀር ይነቅሉና በጫካ ውስጥ ይደብቃሉ። ጦራችን በሰፈረበት የጦር ሰፈር ሁሌም የማጠፋው የራስ ካሳ የድንኳን ቤተክርስቲያን ግን እንደቆመች ነው። ድርጊታቸው ቢገርመኝ የወታደሮቹን አለቃ ጠርቼ ለምን የድንኳኗን ቤተክርስቲያን ነቅለው እንዲደብቁ ወታደሮቹን እንደማያዝ ጠየቅኩት። የድንኳኗን ቤተክርስቲያን በመገረም ጠይቀኝና በመቀጠል ይሄ የኛ ጉዳይ አይደለም ጌታው፣ ቤተክርስቲያኗ የእግዚአብሔር ንብረት ናት። እግዚአብሔር የራሱን ንብረት ይጠብቃል እና እግዚአብሔር የራሱን ንብረት መጠበቅ ካልቻለ እኛ ተራሟቾች ምን ማድረግ ይቻለናል አለኝ። ብቻ ለረጅም ጊዜ እስኪገባው ድረስ ካስረዳሁት በኋላ ያችን የድንኳን ቤተክርስቲያን ነቅለው እንዲደብቁ ለወታደሮቹ ትዕዛዝ ሰጠ። እያንዳንዱ የኢትዮጵያ ጦር እርስ በርሱ የሚገናኝበት ሬዲዮ አልነበረውም። ራስ ካሳ ብቻ ናቸው አንድ ሬዲዮ ያለቻቸው። በዚች ሬዲዮ ራስ አዲስ አበባና ደሴ ካለው የንጉሠ ነገሥቱ ጦር ጋር ይገናኛሉ። ይህም የራስ ግንኙነት የሚካሄደው ቤንዚን እስካለን ድረስ በመሆኑ ሰሞኑን ሬዲዮኗ ዝም ብላለች። የነበረንን 6 ቆርቆሮ ቤንዚን ተጠቅመን ጨርሰናል። ራስ ካሳ ደግሞ በአስቸኳይ ወደ ደሴ ለንጉሠ ነገሥቱ መልእክት መላክ ይፈልጋሉ። እንዲህ መላው ጠፍቶን እያለ በአጋጣሚ ራስ ስዩም መጡና ችግሩን ጠየቁን። ሁሌም መላ አያጡምና ያለውን የቤንዚን ችግር ስንነግራቸው ረዳታቸውን ጠርተው ጣሊያኖች መቀሌ ቤንዚን እንዳላቸው ጠየቁት። እንዴት አራስ ብሎ መለሰላቸው ረዳታቸው ልጅ ተርዳ። ልጅ ተርዳ እስከ ቅርብ ጊዜ ድረስ አስመራ ቆንስል ሆኖ ሲሰራ ቆይቶ ጦርነቱ ሲጀመር አካባቢ መቀሌ ተመልሶ የራስ ስዩም አማካሪ ሆነ። ራስ ስዩም ቤንዚን ጣሊያኖች መቀሌ እንዳላቸው ሲያውቁ ፊታቸው በደስታ እየበራ ሳቅ ብለው ሁለት የመቀሌ ልጆችን አስጠርተው ቤንዚን ይዘው እንዲመለሱ አዘው ላቋቸው። ሁለቱ ወጣት ወታደሮች መቀሌ ተወልደው ያደጉ የመቀሌ አራዶች ስለነበሩ የጣሊያንን ዘቦች በቀላሉ ሸዋውደው መቀሌ መግባት እንደሚችሉ ብዙ ጓደኞቻቸው እያሞጋገሱ እኛንም አጽናኑን። በሁለተኛው ቀን አንዱ የመቀሌ ልጅ አንድ ጀሪካን ቤንዚን ይዞ ሲመለስ፣ ሁለተኛውን ልጅ ጓደኛውን ግን ጣሊያኖች ይዘውት በጥይት ደብድበው እንደገደሉት አረዳን። አሁን መልእክት መላክ እንችላለን። ከራስ ምሩ ጋር ማለትም በሰሜን ምዕራብ በኩል በአድዋና አክሱም መካከል የጣሊያንን ጦር ከሚወጋው ከሶስተኛው የኢትዮጵያ ሰራዊት ዋና አዛዥ ጋር ራስ ካሳ የሚገናኙት በጣም ኋላ ቀር በሆነው በጥንቱ የፖስታ መልእክተኛ በኩል ነበር። በኢትዮጵያ የዘመናት ታሪክ ፖስተኛ እንደ ቅዱስ የሚቆጠርና እንጨት ባልዳ ላይ ሰክቶ በጉዞ ላይ ከፍ አድርጎ የሚይዛትን መልእክት ከያዘ በጠላት መሬት ላይ ቢሄድ እንኳ ፖስተኛውን የሚነቃው ሰው አልነበረም። አሁን እንዲህ ዘመን ተለውጦ ከኛ የጦር ሰፈር በሩጫ ከአራት ቀን በኋላ ከራስ እምሩ ዘንድ የሚደርሰውን መልእክተኛ ሯጭ የትግራይ ሽፍቶች እየገደሉ መልእክቷን በይሁዳ ሽልንጎች ለጣሊያኖች መሸጥ ጀምረዋል። ሌሎችም የኢትዮጵያ ክፍሎች አስተማማኝ አይደሉም። ጣሊያኖች በሚያጎርሷቸው ጉርሻ ልባቸው ያበጠ ሽፍቶች ለወታደሮቻችን የሚመጣውን ማንኛውንም ነገር መንገድ ላይ እየጠበቁ ይዘርፋሉ። እኛም ለግል ጉዳይ የምንጠቀምባቸውን ቁሳቁሶች ከጨረስ ቆይተናል። እነዚህን ቁሳቁሶች ከአዲስ አበባ ለእኛ ለማስላክ ራስ ካሳ አሁን ከአቅማቸው በላይ አስቸጋሪ ነው። እንዳንጨነቅና እንዳንቸገር የምንፈልገውን ነገር ሁሉ በገዛ ፍላጎታቸው ራስ ስዩም መንገሻ ያሟሉልናል። እርሳስ፣ ወረቀት፣ ሲጃራና ሌሎች ነገሮች ለራስ ስዩም የመቀሌ ልጆችን ጠርተው ማዘዝ ብቻ ይበቃል። እንዴትና ከየት ነው የሚያመጡት? ከጣሊያን የጦር ሰፈር ከመቀሌ። በዚህ መልኩ ሳያውቁት የጣሊያን የጦር ሰፈሮች የኢትዮጵያ ሰራዊት ቀላቢዎች ሆነው ነበር።
ተግላላ ፕሮግራማችን በዚሁ ይተናቀቃል። ይህንን ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና አምሹ።